My beloved brothers and sisters,
this morning I wish to speak to you of
eternal truth. ዘላለማዊ ስለሆነ እውነቶች ላነጋግራችሁ ፈልጋለሁ። በማንኛውም ቦታ ሰዎች እየተሯሯጡ ናቸው። የንግድ ስብሰባዎች ውስጥ እንዲገኙ፣ ኃላፊነቶች እንዲሟሉ፣ ሽርሽር እንዲፈጸሙ እና ቤተሰቦች እንዲጎበኙ፣ የጀት አውሮፕላኖች ሰዎችን በዓለም አገር ውስጥ በፍጥነት ያመላልሳሉ። በየቀኑም ስራዎችን ስንሯሯጥ መንገዶችም በብዙ ሚሊዮን መኪናዎች ተሞልተዋል። ከዚያም በላይ ሚሊዮን የሚሆኑ ሰዎችን ተሸክመው ወዲህና ወዲያ የማያቆሙ በሚመስል መንገድ ይጓዛሉ። በሚሯሯጠው ሕይወት ለማሰላሰል እንዲሁም ስለሌላቸው እውነቶች ለማሰብ እንቆማለን? ከዘላለማዊ እውነቶች ጋር ሲመዛዘኑ አብዛኛዎቹ የቀኑ የሕይወት ጥያቄዎች ዋጋ ቢስ ናቸው። ለራት ምን እንበላለን? የምናርፍበት ክፍል ምን ቀላል እንቀባ? ጆኒን በእግር ኳስ ቡድን እንዲገውን እናደርገው? የችግር ጊዜ ሲመጣ፣ የምናፈቅረው ሲጎዳ፣ መልካም ጤንነት ወዳላቸው ቤት ህመም ሲመጣ፣ ሰው በጣም ሲታመም፣ ሞትም ሲቀርብ፣ ከዚህም ጊዜዎች ጋር ሲመዛዘን እነዚህ ጥያቄዎች ታላቅነት አይኖራቸውም። በቅርብ ለሁለት ዓመት ሕይወቷን ለሚወስድ የሚያስፈራራ በሽታ ከነበረባት ሴት ጋር ተነጋገርኩኝ። ከእመቷ በፊት ቤቷን በማጽዳት እናም ይህንንም በሚያምሩ ነገሮች ለመሙላት ጊዜዋን ያሳልፍላት እንደነበረ ነገረችን። ጸጉሯን የምትሰራትን በሳምንት ሁለት ጊዜ ወይም ሶስት ጊዜ የሄደች ትጎበኝ ነበር እና በየሳምንቱም ለራሷ ልብስ ትገዛ ነበር። የልጅ ልጆቿ መጥተው እንዲጎበኙም በየጊዜው አትጋብዛቸውም ነበር፣ ምክንያቱም የሚወታደቹ ነገሮች በልጆቹ ይሰበራሉ ብላ ትፈራ ነበረ። ከዚያም በሕይወቷ አደጋ ላይ እንዳለ እናም በዚህ ትንሽ ጊዜ ሊኖራት እንደምትችልም የሚያስደነግጥ ዜና ሰማች። ዶክተሩ ይህን ሲነግራት ሕይወቷ ግልጽ ሆነላት። እናም የሚቀራትን ጊዜ ከቤተሰቦቿ ጋርና ጓደኞቿ ጋር እንደምታሳልፍ እናም በወንጌሉ በሕይወቷ ዋና ክፍል እንዲኖረው እንደምታደርግ አወቀች፣ ምክንያቱም እነዚህ ከሁሉም በላይ ለእርሷ ውድ ነበሩና። ምንም እንኳ እንደዚያ ያስደንጋጭ ባይሆንም እንደዚህ አይነት ግልጽ ነገሮች ለእያንዳንዳችን መምጣታቸው አይቀሩም። በግልጽ በሕይወታችን የትኛው አስፈላጊ እንደሆነና እንዴት መኖር እንደሚገባን በግልጽ እናያለን። አዳኝም እንዳለው ብልና ዝገት በሚያጠፉበት፣ ሌቦች ቆፍሮ በሚሰክሩበት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፋ፣ ሌቦች ቆፍሮ በማይሰክሩበት ዘንድ ለእናንተ በሰላም በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና። በዝልቅ በምናሰላስልበት ወይም ታላቅ እርዳታ በምንፈልግበት ጊዜ ከየት ነው የሚመጣው? ለምንድን ነው እነዚህ ያለ ነው? ከዚህ ሕይወት በኋላ የት እንሄዳለን? የሚሉትን የሕይወት ታላቅ ጥያቄዎች መለኮታዊ መልስ በመፈለግ የሰው ነፍስ ወደ ሰማይ ይመለከታል። ለእነዚህ ጥያቄዎች መልሶች በትምህርት መጽሐፎች ውስጥ በኢንተርኔት በመፈለግ ወይም የብዙ ምርጫ መልሶችም በመምረጥ የሚገኙ አይደሉም። እነዚህ ጥያቄዎች በስጋዊነት በላይ ያሉ ናቸው፣ ዘላለማዊ የሚያፈክሩም ናቸው። ሐዋርያው ጳውሎስ ለአቴና ሰዎች እንዲህ አለ፣ የእግዚአብሔር ዘመዶች ነን፣ ስጋዊ ሰውነታችን ከስጋዊ ወላጆች የተወለዱ ስለሆኑ ጳውሎስ ስላለው ነገር ትርጉም መፈለግ አለብን። ጌታ እንዳወጀው መንፈስና ሰውነት የሰው ነፍስ ናቸው። ስለሆነም የእግዚአብሔር ዘመድ የሆነው ነፍስ ነው። የዕብራውያን ጸሐፊ እነርሱን የመናፍስት አባት ብሎ ጠርቶታል። የሰዎች መንፈስ ሁሉ በእውነት ለእግዚአብሔር ወንዶችና ሴቶች ልጆች ናቸው። ስለምናስብበት ርዕስ የተነሳሱ ገጣሚዎች ነፍስ የሚነካ መልእክቶችን ጽፈውና አስደናቂ ሐሳቦችንም መዝግበዋል። ዊልያም ዎርድስወርዝ እንዲህ ብሎ እውነትን ጽፎ ነበር፣ የተወለድንበት የምንተኛበት የምንረሳበት ነው። ከእኛ ጋር የሚነሳው ነፍስም የሕይወታችን ኮከብ ነው። ከመወለዳችን በፊት ይኖር ነበር፣ ከሩቅ የመጣ ነበር። እናም ሳንዘጋጅ ሳይሆን ምንም ሳንረሳ እያንዳንዳችን መለኮታዊ ክፍል ኖሮን ነው የመጣ ነው። ቤታችን የሆነው እግዚአብሔር ነው። ሰማይ ከሕፃንነታችን ከእኛ ጋር የተገኘ ነውና ወላጆች ለማስተማር፣ ለማነሳሳት እና ለልጆች መመሪያ ለመስጠት ኃላፊነት አላቸው። እናም ወላጆች ሲያሰላስሉ ልጆች በልዩም ወጣቶች ዝልቅ የሆነ ጥያቄዎች ይጠይቃሉ። ለምንድን ነው እዚህ ያለ ነው? በአብዛኛው ጊዜ ይህ ጥያቄ በጸጥታ ነው የሚጠየቀው። እንዲህም ነው የሚሉት፣ ለምንድን ነው እዚህ ያለሁት? የፈተና ጊዜ እንዲያጋጥመን ራሳችንን ብቁ እንደሆነን ለማሳየት እድል እንዲኖረን እግዚአብሔር እንድንቀበላቸው ላዘጋጀው ነገሮች በሙሉ ብቁ ለመሆን እንችል ዘንድ ነው። ወደፊት ስለ ኖርንበት በሚያስረሳን መጋረጃ ጋር ምድርን ሰርቶ በዚህ ስላስቀመጠን ብልህ ፈጣሪ ምን አይነት ምስጋና እንዲኖረን ያስፈልጋል። በግልጽ በምድር ላይን የምንኖርበት አንዱ ዋና ምክንያት የሥጋና የአጥንት ሰውነት ለማግኘት ነው። የነፃ ምርጫ ስጦታም ተሰጥቶናል። ሺህ በሆኑ መንገዶችም ለራሳችን ለመምረጥ ዕድል አለን። ከዚህም የከባድ የግል አጋጣሚ እንማራለን። በመልካምና በመጥፎ መካከል ልዩነት እንረዳለን። በጣፋጭና በመራራ መካከልን ልዩነት እናውቃለን። ከሥራዎች ጋር የተያያዙ ውጤቶችም እንዳሉ እናውቃለን። ለእግዚአብሔር ትእዛዝ ታዛዥ በመሆን ኢየሱስ ለአባቴ ቤት ብዙ መኖሪያ አለው፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ በማለት ላወጀው ቤት ብቁ ለመሆን እንችላለን።
You may be also. Close quote. All that we come into mortality. Life moves relentlessly forward.
ያስከተለን ወደ ሥጋዊ ሕይወት ብንመጣም ሕይወትም ይቀጥላል። ልጅነትን ወጣትነትን ይከተላል። እናም ጎልማስነትን ሳይታወቅ ይመጣል።
As we make our way.
በአጋጣሚም በሕይወት መንገዶች እንቀጥል። እርዳታ ለማግኘት ወደ ሰማይ እጃችንን ዘረጋለን። አባታችንና ጌታችን ኢየሱስ ክርስቶስ ወደ ፍጹምነት የሚመራውን መንገድ አመልክተዋል። ዘላለማዊ እውነቶች እንድንከተልና እነርሱ ፍጹም እንደሆኑ እኛም ፍጹም እንድንሆን ይጋብዙናል። ሐዋርያት ጳውሎስን ይህንን እንደ መፎካከር አስመስሎታል። ለዕብራውያን እንዲህ ብሎ ገፋፍቷቸዋል። እኛ ደግሞ ሸከምን ሁሉ ቶሎን የሚከበን ኃጢአትን አስወገድን፣ በፊታችን ያለውን ሩጫ በትዕግሥት እንሩጥ። በጉጉታችን በመጽሐፈ መክብብ ውስጥ ያለውን ጥበባዊ ምክር አንርሳ። ሩጫው ለፈጣኖች ሰልፍም ለሃያል አይደለም። ሽልማቱ እስከ በጨረሻ ለሚጸናው ይገባልና። በህይወት ሩጫ ስንመለከት በልጅነት ጊዜ የነበረውን ፉክክር አስታውሳለሁ። በአስር ዓመቴ ጓደኞችና እኔ በቢላዋ በእንጨት ጀልባ እንሠራ ነበር። ሦስት ማዕዘን ካለው የመርከብ ጭራ እንዲኖረው አደረግን። በፕሮቮ ወንዝ ላይ ጀልባችንን እናፎካክራቸው ነበር። ጀልባዎቹም በውሃ ላይ አንዳንዴ እየተገናጩ አንዳንዴም በጸጥታ እየተንሳፈፉ እያሉ እኛም በወንዘሩ ዳር እየሮጠን እንከተላቸው ነበር። በአንድ በፉክክር ጊዜ አንዱ ጀልባ ሌሎቹን ወደ መጨረሻ ቦታ እየመራ ይሄድ እየትጥየ እንደነበረ ተመለከትን። በድንገት ውሃው ወደ አዞሪት ውሃ ወዳለበት አቀረበው። እናም ጀልባ ወደ ጎን ወደቀና ተገለበጠ። በአዞሪቱ ላይ እየተዟዟረ በአንድ ቦታ ላይ ቀረ። በመጨረሻም በአዞሪቱ መጨረሻ ላይ እየተወዛወዘ በቆሻሻ መካከል በድንጋይ ሽበት ተይዞ ተቀመጠ። የልጅነት ጀልባ ጽናት የሚሰጠው ደጋፊ አልነበረውም። የሚመራበትም አልነበረም እና ኃይል የሚያገኝበትም ምንጭ አልነበረውም። በመጨረሻ የሚያርፍበት ቦታ ተቃዋሚነት የሌለው የወንዙ አፍ ነበር። እንደ መጫዎቹ ጀልባዎች ሳይሆን እኛ በጉዞአችን የሚመሩን መለኮታዊ ባሕርይ አሉ። ወደ ሥጋዊ ሕይወት የሚገባን የሚሄዱበት ለመከተል ሳይሆን በማሰብ ከመረዳት ችሎታና ለማከናወን ኃይል ጋር ነበር ያለን። የሰማይ አባታችን በደህና የምንመለስበት ለማረጋገጥ የእርሱን መመሪያ የምንቀበልበት መንገድ ሳይሰጠን በዘላለማዊ ጉዞአችን አላከንም። ስለ ጸሎት ነው የምናገረው። እንዲሁም ከዚህ ጸጥተኛ ትንሽ ድምፅ ስለሚመጣ ድምፅም እና የመጨረሻው መስመር በውጤታማነት ለመድረስ እንዲረዱን የተሰጡን የጌታንና የነቢያትን ቃላት የያዙትን ቅዱሳት መጻሕፍትን ነው የምናገርባቸው። በሥጋዊ ሚስዮናችን ጊዜ የሚያደናቅፈን እርምጃ ደካማ ፈገግታ፣ ሕመም፣ እንዲሁም የወጣትነት መጨረሻ፣ የዕድሜ መግፋት እና ሽማግሌነት፣ እናም ሞት የምንለው የሕይወት አጋጣሚ ይመጣሉ። ኢዮብ በውኑ ሰው ከሞተ ተመልሶ ሕያው ይሆናል የሚለውን ጥያቄ ሐሳብ ያለው ሰው በሙሉ ራሱን ጠይቋል። ይህን ጥያቄ ከሐሳባችን ለማውጣት በምንም ብንሞክር ሁልጊዜም ይመለሳል። ሞት ለሁሉም ሰው ይመጣል። በደካማነት የሚራመዱት ሽማግሌዎች ይመጣል። በሕይወት ጉዞ ላይ በግማሽ ላይ ያሉትንም ጥሪውን ይሰማሉ እና አብዛኛውን ጊዜ በብዙ ጊዜም የትንሽ ልጆችን ሳቅ ይዘጋል። ነገር ግን ከሞት በኋላ ስላለው ሕይወት ሞት የሁሉንም ነገር መጨረሻ ነው። ሮበርት ብላችፈርድ የእግዚአብሔርና ጎረቤት በሚለው መጽሐፍ ውስጥ እንደ እግዚአብሔር ክርስቶስ ጸሎት እና በልዩ ዓለሟችነት አይነት ተቀባይነት የነበራቸውን የክርስቲያን እምነቶች በጥብቅ አጠቃ። ሞት የሕይወታችን መጨረሻ ነው እና ሌላ ምንም ይህ ኃይል አይደለም በማለት መረጃ ለመስጠት አይችልም አለ። ከዚያም የሚያስደንቅ ነገር ደረሰ። የሚጠራጠርበት ሁሉ ወደቀ። ብቻውን ሳይጠበቅ ቀረ። በቀስታ ወደ ተሳለቀበት እውነትም መምጣት ጀመረ። ይህ ለውጥ ለምን መጣ? ባለቤቱ ሞተች። ልቡ ተሰብሮ አስከሬኗ ወዳለበት ወደ አለበት ክፍል ሄደ ያፈቀራት ሴት ፊት እንደገና ተመለከተ ከዛም ሲወጣ ለጓደኛው እሷ ነች ግን እሷ አይደለችም ሁሉም ተቀይሯል እዛ የነበረው አንድ ነገር ተወስዷል እንደ ድሮ አይደለችም ነፍስ ካልሆነ በስተቀር ምኑ ነው የሄደባት አለ በኋላም እንዲህ ጻፈ ሞት ሰዎች እንደሚያስቡበት አይደለም ወደ ሌላ ክፍል እንደመሄድ ብቻ ነው ከዚያም ለሌላ ክፍል የምናፈቅራቸውና ያጣናቸው ውድ ወንዶችና ሴቶች ተወዳጅ ልጆችን እናገኛለን አለ ወንድሞችና እህቶቼ ሞት መጨረሻ እንዳልሆነ እናውቃለን ይህ እውነት ዘመናዊ ሁሉ ነቢያት ያስተማሩት ነው በቅዱሳት መጽሐፍት ውስጥ ይገኛሉ በመጽሐፈ መሙን ውስጥ የተለያዩና የሚያጸኑ ቃላቶችን እናነባለን እንግዲህ በሞትና በትንሣኤ መካከል የነፍስ ሁኔታን በተመለከተ እነሆ የሰው መንፈስ ሁሉ ከዚህ ሟች ከሆነ ሰውነት እንደተለየ አሁን የሰዎች መንፈስ ሁሉ መልካሙ ይሁኑ መጥፎ ሕይወትን ወደ ሰጣቸው ወደ እግዚአብሔር እንዲመለሱ በመላእኩ አማካኝነት እንዳውቅ ተደረገ እናም እንዲሆነ የጻድቆች መንፈስ ከሁሉም ችግር ውጣ ወርዳ ሐሳብ ወደሚያርፉበት ገነት ተብላ ወደምትጠራው የእረፍት ቦታ የሰላም ቦታ ውስጥ ወደ ደስታ ሁኔታ ይገባሉ አዳኝ ከተሰቀለና ሰውነቱን ከመቃብር ከተኛ በሶስት ቀናት በኋላ ነፍስ እንደገና ገባች ድንጋዩም ተንከባለለ እናም ከሞት የተነሳው ጌታ ማች ባልሆነ የሥጋና የአጥንት ሰውነት ተሸፍኖ መጣ በውኑ ሰው ከሞተ ተመልሶ ሕያው ይሆናል የሚለውን የኢዮብን ጥያቄ መልሱን የመጣውም ማርያምና ሌሎችን ወደ መቃብሩ ሲመቱና የሚያብረቀረቅ ልብስ የለበሱት ሁለት ሰዎች ባዩበት ጊዜ ነበር ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ክርስቶስ በሞት ላይ ባለው ድል ምክንያት ሁላችንም ከሞት እንነሳለን ይህ የነፍስ ደህንነት ነው ጳውሎስ እንደ ጻፈው የምንፈልገው የሰለስቲያል ግርማ ነው በእግዚአብሔር ፊት ነው ለምን የምንፈልገው አባል ለመሆን የምንፈልገው በዘላለማዊ ቤት ውስጥ ነው እንደዚህ አይነት በረከቶች በመጣር በመፈለግ ንስሐ በመግባትና በመጨረሻም ውጤታማ በመሆን ለማግኘት እንችላለን ከየት ነው የመጣ ነው ለምንድን ነው እዚህ ያለ ነው ከዚህ ሕይወት በኋላ የት እንሄዳለን እነዚህ ጥያቄዎች መልስ ሳይኖራቸው መቅረት አያስፈልጋቸውም በነፍሴ ዝልቅ እና ትሑትነት የተናገርኳቸው እውነት እንደሆኑ እመሰክራለሁ የሰማይ አባታችን ትእዛዛቱን በሚጠብቁት ይደሰታል ለጠፋው ልጅ ከተጠበቀበት ለዘገየ ወጣትና ከወንጌል ዞር ካለው ሰው ኃላፊነታቸውን ችላ ላለው ወላጅ ሐሳብ አለው በለስላሳ ድምፅም መምህር ለነዚህ እንዲሁ ይላል ተመለሱ ከፍ በሉ ግቡ ወደ እኔ ኑ ወደ ቤት ኑ ይላል ወደ ዘላለማዊ የሚጋብዘውም ስንቀበል ምን አይነት ዘላለማዊ ደስታ ይመጣል በአንድ ሳምንት ትንሣኤ እናከብራለን ሐሳባችን ወደ አዳኝ ሞት ሕይወት እና ትንሣኤ ይመለሳሉ እንደ እርሱ ልዩ ምስክር እርሱ ሕያው እንደሆነ እመሰክራለሁ እንደዚህ አይነት መመለስ የእኛም እንደሚሆን የምጸልየው በቅዱስ ስሙ እንዲሁም በኢየሱስ ክርስቶስ በአዳኛችንና በቤዛችን ስም ነው አሜን።